የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ጥቅምት 12 2008 ዝግጅታችን ተጀምሯል።
ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን።
የዓለም የኤነርጂ ጉባኤ የመሪዎች ስብሰባ አዲስ አበባ ውስጥ ሊካሄድ ነው።
ለአፍሪካ የኢነርጂ አቅርቦት፣ የኢነርጂ ደህንነትና ኢነርጂ በአካባቢው ላይ ያለው ተጽዕኖ እንዴት ኢንፍሉዌንስ አፍሪካን እንደሚያደርግ፣ የኢነርጂ ኢንፍራስትራክቸር መሰረተ ልማት ትስስራችንን እንዴት ማጎልበት እንደምንችል፣ እነዚህ ዓለም አጀንዳዎች ይኖሩናል።
የጉባኤውን ከፊል አጀንዳዎች የገለጹት በውሃና መስኖ የሚኒስቴሩ የኢነርጂ ጥናትና ክትትል ተጠባባቂ ዲሬክተር አቶ ሳህለ ታምሩ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ከምሽቱ የዓለም ዜናዎቻችን መካከል ደግሞ ከአዲስ አበባ በአየርላንድ በኩል አድርጎ ወደ አሜሪካ በመብረር ላይ የነበረ የኢትዮጵያ አየር መንገድ አውሮፕላን በሞተሩ ላይ በደረሰ እክል ምክንያት ተመልሶ እዚያው አየርላንድ ደብሊን ለማረፍ መገደዱ ተገለጸ የሚለው አንዱ ሲሆን፣ ሰሜን ምስራቅ ናይጄሪያ ውስጥ በአንድ መስጊድ ላይ ከባድ ፍንዳታ ደርሶ ብዙ ሰዎች ሳይገደሉ እንዳልቀሩ ስጋት አለ።
በሁለተኛው አጋማሽ መደበኛ ቅንብሮች ሳይሆኑ ልዩ ቅንብሮች አሉን። አንዱ ማላዊ የሚገኙ ፍልሰተኛ ኢትዮጵያውያንን የተመለከተ ይሆናል። ሌላው ደግሞ ለጥያቄው መልስ ዝግጅት ክፍል አንድ ነው። መልካም ምሽት። ዜና ይቀድማል።
ከአዲስ አበባ በአየርላንድ በኩል ወደ አሜሪካ በመብረር ላይ የነበረ የኢትዮጵያ አየር መንገድ 787 ድሪም ላይነር አውሮፕላን በሞተሩ ላይ በተፈጠረ እክል ምክንያት ተመልሶ ወደ ደብሊን ለማረፍ መገደዱ ተገልጿል። የኢትዮጵያ አየር መንገድ በድረገጹ እንዳስታወቀው አውሮፕላኑ ዛሬ አርብ ማለዳ ከአየርላንድ ደብሊን አውሮፕላን ማረፊያ ተነስቶ ወደ ዋሽንግተን ጉዞ በማድረግ ላይ እንዳለ አትላንቲክ ውቅያኖስ ላይ ችግር ስላጋጠመው ነው ወደ ደብሊን ለመመለስ የተገደደው። የበረራ ቁጥሩ ኢቲኤአርኤፍ የሆነው 787 ድሪም ላይነር አውሮፕላን አንደኛው ሞተር ስራ በማቆሙ ምክንያት በደብሊን ለማረፍ ተገዷል ብሏል ዜናው። አሜሪካ ዋሽንግተን መዳረሻው የነበረው ቦይንግ አውሮፕላን 300 መንገደኞችን አሳፍሮ እንደነበረም አይሪሽ ሚረር ዘግቧል። አውሮፕላኑ ደብሊን አውሮፕላን ማረፊያ በሰላም እንዳረፈ ነው የተመለከተው። የዚህ አውሮፕላን ችግር እስከሚስተካከልም ተሳፋሪዎቹን ወደ አሜሪካ የሚያደርስ ሌላ አውሮፕላን ከጀርመን ፍራንክፈርት ወደ ደብሊን መላኩም ተነግሯል። ለአውሮፕላኑ ወደ ደብሊን መመለስ የግራ ሞተሩ ስራ ማቆም በምክንያትነት ቢጠቀስም በአጠቃላይ የተፈጠረው ችግር መንስኤ በመጣራት ላይ ነው ተብሏል። አየር መንገዱ በተፈጠረው የቴክኒክ ችግር መንገደኞቹን ይቅርታ የጠየቀ ሲሆን በሰላም እንዲያርፍ ለተባበሩ የአየር መንገድ ሰራተኞችም ምስጋና አቅርበዋል።
ሰሜን ምስራቅ ናይጄሪያ ውስጥ አዲስ በተገነባ መስጊድ ላይ ዛሬ አርብ በደረሰ ፍንዳታ በርካታ ሰዎች ሳይሞቱ እንዳልቀሩ ተዘግቷል። የአዳማዋ ክፍለ ግዛት ዋና ከተማ ዮላ ውስጥ ፍንዳታው የደረሰው በሌላዋ ከተማ በማይዱጉሪ በሚገኝ መስጊድ አጥፍቶ ጠፊ ቦምብ ፍንዳታ ደርሶ 18 ሰዎች በገደለ በጥቂት ሰዓታት ውስጥ መሆኑ ታውቋል። በዚህኛው ጥቃት 20 ሰዎች ቆስለዋል። የየውላ ከተማን ጥቃት ያዩ እማኞች እንዳሉት ጥቃቱ የደረሰው በመስጊዱ ህዝቡ ለማታ ጸሎት በመዘጋጀት ላይ ሳለ ነው። የአገሪቱ ጋዜጦች የመስጊዱን ቃጠሎ የሚያሳዩ ፎቶዎች አውጥተዋል። ለሁለቱም ጥቃቶች ኃላፊነት የወሰደ ወገን ባይኖርም ከአሁን ቀደም በተከታታይ ተመሳሳይ ጥቃት በማካሄድ የሚታወቀው ጽንፈኛው እስላማዊ ቦኮ ሃራም ይጠረጠራል።
የደቡብ አፍሪቃ የዩኒቨርሲቲ ተማሪዎች ጩኸታቸው ሰሚ አግኝቷል። የትምህርት ክፍያ ጭማሪው እንዲነሳላቸው በመጠየቅ የ15 ዩኒቨርሲቲዎች ተማሪዎች ከአንድ ሳምንት በላይ ለሚሆን ጊዜ ያካሄዱት ሰላማዊ ሰልፍ ከሀገሪቱ ፕሬዝደንት ጋር ተገናኝቶ ለመነጋገርና ሁኔታውን ለመለወጥ የሚያስችል እርምጃ እንደሚወሰድ ቃል የገቡበት ውጤት አስገኝቶላቸዋል። አኒታ ፓውል ከጆሃንስበርግ ዘገባ አጠናቅራለች። አሉላ ከበደ ያቀርባል።
ፕሬዚዳንት ዙማ የተማሪዎቹን መሪዎችና መምህራኑን ካነጋገሩ በኋላ በሰጡት ቃል ዩኒቨርሲቲዎቹ በመጪው ዓመት ውስጥ የክፍያ ጭማሪ እንደማያደርጉ ነው ቃል የገቡት። በመጪው 2016 የትምህርት ዘመን ዩኒቨርሲቲዎች በሚያስከፍሉት የትምህርት ክፍያ ያንዲትም ሳንቲም ጭማሪ እንደማያደርጉ ተስማምተናል ያሉት ዙማ ከትምህርት ቤት ክፍያ ባሻገር ግን በሌሎች አበይት ጉዳዮች ዙሪያ መወያየት እንቀጥላለን ሲሉ አስታውቀዋል። እርምጃው የቆሰለውን ከመጠገን የሚቆጠር ጊዜያዊ ብቻ መሆኑን ግን ፕሬዝዳንቱ አምነዋል።
In the long term there is a package of issues that was raised at the meeting that needs to be followed up.
ለዘነቀታው ውጤት ክትትል የሚሹ በስብሰባው ወቅት የተነሱ በርካታ ጉዳዮች ተለይተዋል። ክፍያ የሌለው የትምህርት አቅርቦት የትምህርቱ ስርዓት ነጻ መሆኑና ተማሪዎቹ የደም ዕዳ በሚል መጥራት የመረጧቸው ዘረኝነትንና ቦታ መስጠትን የሚመለከቱት ነጥቦች ጥቂቱ ናቸው።
አንዳች ሁነኛ እርምጃ ለማስመዝገብ ችሏል የተባለለት ያሁኑ የፕሬዝዳንቱ ከተማሪዎቹና ከትምህርት አመራር መሪዎቹ ጋር ያደረጉት ውይይት ሙሉ በሙሉ ሳምንቱን ከዘለቀው ትርምስ መራቅ የቻለ ግን አልነበረም። ዝግ ድርድሩ በአንድ የፕሪቶሪያ መሰብሰቢያ አዳራሽ ውስጥ በቀጠለበት ሰዓት ፖሊስ ወደ ቅጥር ግቢው በኃይል ለመግባት በመወከሩ ሰልፈኞች ላይ የእንባ አስመጪ ጋዝ በመተኮስና በኃይለኛ ግፊት የሚወርድ ውሃ በመርጨት መልሷቸዋል። ባለፈው ሳምንት በዊት ወተርስ ራንድ ዩኒቨርሲቲ የተጀመረው ሰላማዊ ሰልፍ በቅጥ ተይዞ የነበረውን የአስር በመቶ የዩኒቨርሲቲዎች የመማሪያ ክፍያ ጭማሪ በመቃወም የተቀጣጠለ መሆኑም ይታወቃል።
ወደ አውሮፓ የሚጓዙ ፍልሰተኞች ሴቶችና ሕፃናት በተለይ ለወሲባዊ ወከባ እየተጋለጡ መሆናቸውን ገልጦ ያስጠነቀቀው የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት ሀገሮች የተሻለ ጥበቃ እንዲያደርጉላቸው ተማጽኖ አቅርቧል። የዩኤንኤችሲአር ቃል አቀባይ መሊሳ ፍሌሚንግ ዛሬ አርብ ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል ልጆችን በጉልበት ወይም በማስፈራራት ማሰቃየት በፍልሰቱ ጎዳና በእያንዳንዱ ሀገር የሚፈጸም ተግባር ነው ብለዋል። በዚህ የአውሮፓውያን ዓመት ብቻ ከመካከለኛው ምስራቅ፣ ከአፍሪካና ከእስያ ሜዲትሬኒያን ባህርን አቋርጠው አውሮፓ የገቡት ፍልሰተኞችና ስደተኞች ቁጥር ከ600,000 በላይ እንደሚገመት ዩኤንኤችሲአር ገልጠው አንድ ሶስተኛ የሚሆኑት ሴቶች ልጆች መሆናቸውን አክለዋል። በሴቶቹና ልጆቹ ላይ ወሲባዊ ወከባውን የሚፈጽሙት በሕገ ወጥ መንገድ አሻጋሪዎች፣ ወንጀለኛ ቡድኖችና ሌሎች ስደተኞች መሆናቸው ይታመናል ያሉት ቃል አቀባይዋ በተለይ ለብቻቸው የሚጓዙ ልጆች ለጥቃቱ ተጋላጭ መሆናቸውን አክለው ተናግረዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያ አቻቸው ሰርጌይ ላቭሮቭ ለሶሪያ የወደፊት እጣ አንድ አስማሚ የሆነ ጎዳና የሚገኝበትን ሁኔታ ለመፈለግ ቪየና ውስጥ ውይይት እያደረጉ ናቸው። ሁለቱ ሚኒስትሮች ወደ ውይይታቸው የእጅ ሰላምታ ተለዋውጠው የገቡ ሲሆን ለጋዜጠኞች ግን አስተያየት አልሰጡበትም። ሚስተር ኬሪና ላቭሮቭ የተባበሩት መንግስታት፣ የቱርክና የሳውዲ አረቢያን መልእክተኞች እንደሚያነጋግሩም ዜናው አውስቷል። የሳውዲ አረቢያው የውጭ ጉዳይ ሚኒስትር አደል አልጁበር የዛሬው ንግግር ከመጀመሩ አስቀድመው በሰጡት ቃል እንደኛ እምነት ሩሲያ የምታደርገው ጣልቃ ገብነት በጣም አደገኛና ግጭቱን የሚያባብስ ነው ማለታቸው ተጠቅሷል። ሶሪያ ውስጥ ሁለቱም ሩሲያና በዩናይትድ ስቴትስ የሚመራውም ህብረት የጦር ኃይሎች ይኖሯቸው እንጂ የእርስ በርስ ብጥብጡ እንዴት ነው ሊያከትም የሚችለው በሚለው ግን ያላቸው የተለያየ አቋም ነው።
በኢራቅ የሚንቀሳቀሰው ዩናይትድ ስቴትስ መራሹ ህብረት በአገሪቱ ሰሜናዊ ክፍል ታጋቾችን ለማስለቀቅ በተካሄደ የተኩስ ልውውጥ የተገደለውን አሜሪካዊ ኮማንዶ ማንነት ገለጡ። ማስተር ሰርጀንት ጃሽዋ ዊለር የሚባል መሆኑን ዛሬ የገለጡት የህብረቱ ቃል አቀባይ እስልምና መንግስት ብሎ ራሱን የሚጠራ ቡድን ላይ ለአንድ ዓመት ያህል ሲካሄድ በቆየው ዘመቻ የተገደለ የመጀመሪያ አሜሪካዊ ወታደር መሆኑንም ጨምረው ገልጠዋል።
በመጨረሻም በትናንትናው ዕለት ወደ መካከለኛው ምስራቅ አስቸኳይ ጉዞ አድርገው የተመለሱት የተባበሩት መንግስታት ድርጅቱ ዋና ጸሐፊ ባንኪሙን እስራኤልና ፍልስጤማውያን በመካከላቸው እየጋመ ያለውን ውጥረት እንዲያረግቡ ተማጽኖ አሰምተዋል። በቅዱሳን ስፍራዎቹ አካባቢ ያለው ውጥረት በግጭቱ ላይ የሃይማኖት ልዩነት ገጽታ ደምሮበት በሁለቱም በኩል ያሉ ጽንፈኞች መጠቀሚያ ሊያደርጉት ይችላሉ ሲሉ ዋና ጸሐፊው አስጠንቅቀዋል። አሁን የሚታየው የሁከት ማነሳሳት ይዞታ ፈጽሞ ተቀባይነት የለውም ብለዋል ባንኪሙን። ሁሉም ወገኖች የተጋጋለውን ሁኔታ የሚያባብስ ቀስቃሽ ቃላትና ተግባርን ከመፈጸም ይቆጠቡ ሲሉም መክረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ አጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 12 2008 ምሽት ፕሮግራም ነው።
በማላዊ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞችን ወደ ሀገር ለመመለስ አይኦኤም እርዳታ እየጠየቀ ነው።
አጋር ሆኖ ከኛ ጋር መስራት የሚፈልጉ በዚህ ጉዳይ ላይ ማዋጣት የሚፈልጉ በሙሉ እድሉን ለመስጠት ከእነሱ ጋር ተባብረን ለመስራት እየሞከርን ያሉ ነው። እነኚህ ሰዎች መመለስ አስፈላጊ እንደሆነ ሙሉ በሙሉ እናምናለን። የምንችለውን በሙሉ እየሰራን ነው። በዚህ ላይ
በዓለም አቀፉ የፍልሰተኞች ድርጅት አይኦኤም የደቡባዊ አፍሪካ ክልላዊ ቢሮ ኤክስፐርት ወይም ልዩ አጥኚ አቶ ይጥና ጌታቸው ናቸው። በሁለተኛው አጋማሽ ውይይቱ ይቀርባል። አሁን የዕለቱ አብይ ርዕስ
የዓለም የኤነርጂ መሪዎች ጉባኤ በመጪው ሳምንት በአዲስ አበባ ይጀመራል። ኢትዮጵያ በኤነርጂ ዘርፍ ያለውን ዓለም አቀፍ ልምድ እንድትቀስም እድል ይፈጥራል ሲሉ አንድ የውሃ መስኖ ኤሌክትሪክ ሚኒስትር የስራ ኃላፊ ተናግረዋል። ታላላቅ ዓለም አቀፍ ኩባንያዎች ስራ አስፈጻሚዎች በአዲስ አበባ የሚሰባሰቡት ሁል ጊዜ አይደለም ብለዋል በሚኒስቴር መስሪያ ቤቱ የኤነርጂ ጥናትና ክትትል ተጠባባቂ ዲሬክተር የሆኑት አቶ ሳህሌ ታምሩ። እስክንድር ፍሬው ተከታዩን ዘገባ ልኳል።
በመጪው ሰኞ በአዲስ አበባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የሚከፈተው የዓለም የኢነርጂ መሪዎች ጉባኤ በዘርፉ ጉልህ ሚና ያላቸው በርካታ ተሳታፊዎች እንደሚገኙበት ተገልጿል። ጉባኤውን አስመልክቶ በአዲስ አበባው ሂልተን ሆቴል በተሰጠው መግለጫ እንደተገለጸው ወደ 20 የሚጠጉ የኢነርጂ ሚኒስትሮችና ሌሎች የስራ ኃላፊዎች እንደዚሁም የግዙፍ ኩባንያዎች መሪዎች ተሳታፊ ይሆናሉ። ጉባኤው ዓለም አቀፍ ቢሆንም ወደ 500 ከሚጠጉት ተሳታፊዎች አብዛኛዎቹ ከአፍሪካ እንደሚሆኑ በውሃ መስኖና ኤሌክትሪሲቲ ሚኒስቴር የኤነርጂ ጥናትና ክትትል ተጠባባቂ ዳይሬክተር አቶ ሳህለ ታምሩ ተናግረዋል።
እንግዲህ የኤነርጂ ዘርፍ ነው በጠቅላይ ማለት የኃይል ዘርፍ ብቻ አይደለም። የኃይል ዘርፍ መሪዎች አሉ፣ የነዳጅ ዘርፍ ሰዎች ይኖራሉ። የአፍሪካ ፎከስ አለው። ቅድም እንደሰማው ከፕሬስ ኮንፈረንሱ ላይ የአፍሪካ ፎከስ አለው። ይሄ በዚህ ምክንያት ከሌሎች ስብሰባዎች የበለጠ የአፍሪካ የአፍሪካ ሪፕሬዘንቴሽን ይኖረዋል እና ከምንጠብቃቸው ከ20 በላይ ከሚሆኑ ሚኒስትሮች ውስጥ ብዙዎቹ ከአፍሪካ የሚመጡ ናቸው። ከስብሰባው በተጓዳኝ ስፔሻል ልዩ የሆነ የአፍሪካ ሚኒስትር መሪዎችም ስብሰባ ጎን ለጎን ኢንፓራለል ይዘጋጃል ማለት ነው። በተለይ ለአፍሪካ የኤነርጂ አቅርቦት፣ የኤነርጂ ደህንነትና የኤነርጂ በአካባቢው ላይ ያለው ተጽዕኖ እንዴት ኢንፍሉዌንስ አፍሪካን እንደሚያደርግ እንዲሁም እርስ በርስ ደግሞ የእርስ በርስ የኤነርጂ ኢንፍራስትራክቸር መሰረተ ልማት ትስስራችን እንዴት ማጎልበት እንደምንችል እነዚህ ዓለም አጀንዳዎች ይኖሩናል። በዚህ ጉዳይ ላይ ከአፍሪካ በተለይ ከአፍሪካ ከሚመጡ ተወካዮችና ከፍተኛ ባለስልጣናት ሚኒስትራን ጋር በዚህ ጉዳይ ላይ የጥልቅ ውይይት ለማድረግ እናቅዳለን። ከዛ ውጭ ግን ቅድም መጀመሪያ ለጠየቀን ጥያቄ እንግዲህ ሀገራዊ የሆኑም እንዲሁም ዓለም አቀፋዊ ተደራሽነት ያላቸው ትልቅ የኤነርጂ ኩባንያዎች እንደነ ሼቭሮን እንደነ ኢኦን አይነት በጣም በትልቅ ካምፓኒዎች ዋና መሪዎቻቸው የሚሳተፉ የሪፕሬዘንት የሚደረጉበት ስብሰባ ነው።
የኤነርጂ አቅርቦት ያለው ተደራሽነት፣ የኤነርጂ ደህንነት፣ የአካባቢያዊ የኤነርጂ መሰረተ ልማት ትስስርና የመሳሰሉት የዘንድሮ ጉባኤ ትኩረቶች መሆናቸው ተመልክቷል። እነዚህ ሁሉ ከኢትዮጵያ አንጻር እጅግ አስፈላጊ ጉዳዮች መሆናቸውን የሀገሪቱ ባለስልጣናት ገልጸዋል። ኢትዮጵያ ከጉባኤው የምታገኘው ጥቅም ግን ከዚህም በላይ መሆኑን አቶ ሳህለ ያብራራሉ።
የኛ ድርጅቶች የመንግስታዊም ሆኖ ውሱንም ቢሆኑም የግል ድርጅቶች አሉን። በኤነርጂ ላይ የሚሰሩ ድርጅቶች አሉን። እንዲሁም የኤነርጂ ላይም ፎከስ ያደረጉ የሲቪል ማህበራት አሉን። እነዚህ ከዚህ በፊት በተለያየ አጋጣሚ ከውጭ በኩያ አቻዎቻቸው ጋር ግንኙነት ያደርጋሉ። አሁን ግን ይሄ አጋጣሚ በአንድ ጊዜ ሲመጡ የበለጠ እድል ይፈጠርላቸዋል። ይሄ ማለት ወደፊት የቢዝነስ ግንኙነታቸውን ለማጠናከር የተለያየ የአቅም ግንባታም ሊሆን ይችላል። በአጠቃላይ ኔትወርክ የማድረግ አጋጣሚ ይፈጠርላቸዋል። ይሄ
መረብ ለመፍጠር
የግንኙነት መረብ ይፈጠርላቸዋል። ይሄ አጋጣሚ ብዙ ጊዜ አይገኝም። በተናጠል በግለሰብ ደረጃ ወይም በአንድ ኩባንያ ደረጃ ያው በሂደት ይደረጋል፣ ግን አሁን ሰፋ ያለ አጋጣሚ ይፈጠርላቸዋል። አንድ ይሄን ሁለተኛ ነገር በተለይ በአመራር ደረጃ ያሉት ደግሞ ዝግ የሆነና ግልጽ የሆነ ስብሰባዎች በተከታታይ ስለሚካሄዱ እርስ በርስ ሀሳቦች ለመለዋወጥ ፖሊሲዎቻቸው እንዴት አድርገው ማሻሻል እንዳለባቸው ከአንዱ ከሌላው ልምድ ለመቅሰም የበለጠ ኢንፎርማልም በሆነ መልኩ መደበኛ ባልሆነም ሁኔታ ልምዱን ለመለዋወጥ ጥሩ አጋጣሚ ይፈጠርላቸዋል ብለን እንገምታለን። ምክንያቱም ሁሉም ስብሰባዎች ክፍት ሆነው የሚካሄዱ አይደሉም። ብዙዎቹ ስብሰባዎች ዋና የኩባንያዎች ዋና መሪዎች፣ የሚኒስትሮች ወዘተ ሌላ ተሳታፊ የማይገባበት ዝግ ስብሰባዎች ነው እና ምንድነው ሀሳቡ ፍላጎቱ ግልጽ ሆነው የሚፈልጉት ነገር በደንብ ተወያይተውበት ጥሩ የሆነ እርስ በርስ ሊግባቡባቸው የሚችሉ ጥሩ የሆነ ኮንሰንሰስ መገንባት የሚችሉባቸው ሀሳቦች ላይ እንዲደርሱ ለማመቻቸት ነው።
በሁለት ዓመት አንድ ጊዜ በተለያዩ ሀገራት የሚዘጋጀው ጉባኤ የፖሊሲና የወደፊት አቅጣጫዎችን በተመለከተ ውሳኔዎች የሚተላለፉበት አይደለም። ገዢ የሆነ ስምምነት ላይ የሚደረስበት ተደርጎም አይወሰድም። በዓለም የኢነርጂ ምክር ቤት የትግበራ ዘርፍ ዋና አስተባባሪ ኤሚሊ ሜልተን እንዳሉት የጉባኤው ዋነኛ ግብ ሀሳብ ማንሸራሸር፣ አስተሳሰቦችን መቀየር ነው።
Our idea is to tease out the dialogue, to facilitate the discussion, to let people meet.
ሀሳባችን ንግግር እንዲኖር መቀስቀስ ነው። ውይይት ማመቻቸት፣ ሰዎች አንድ ላይ እንዲገናኙና መረብ እንዲፈጥሩ ማድረግ፣ አንዳቸው የሌላውን ችግር እንዲሁም የስኬት ታሪኮችን እንዲያዳምጡ ማድረግ።
በሀገራት እንደዚሁም በዘርፉ ላይ በሚሰሩ ድርጅቶችና ግለሰቦች መካከል የሚደረጉት ውይይቶች ግን በቀጣይነት ለውጥ እንደሚያመጡ ዋና አስተባባሪዋ ያምናሉ። ውይይቶቹ በዓለም አቀፍ የኢነርጂ ዘርፍ ላይ አውንታዊ ተጽዕኖ ወደሚያሳርፉ ውሳኔዎች እንደሚለወጡ እናስባለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ከአሜሪካ ድምጽ ሬዲዮ መጽሔትን ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነው። የትንታኔው መጽሔት ደግሞ ይቀጥላል። በኢትዮጵያ በእስር ላይ የሚገኘውን የጋዜጠኛ ተመስገን ደሳለኝን ጤንነት በተመለከተ ባለፈው ሳምንት መዘገባችን ይታወሳል። ዛሬ ባገኘነው መረጃ መሰረት ጋዜጠኛው ያለበት ሁኔታ የእኛን የአሜሪካ ድምጽ ራዲዮ ጣቢያን ጨምሮ በሌሎችም መገናኛ ብዙሃን ከተገለጠ በኋላ ተመስገን በቤተሰብ እንዳይጎበኝና ስንቅም እንዳይገባለት ተከልክሏል። ሰሎሞን ክፍሌ አንድ የቤተሰቡን አባልና ጠበቃውን አነጋግሯል። ከዘዋይ እስር ቤት መልስ ለማግኘት ያደረገው ጥረት ግን አልተሳካም። ለማንኛውም የሰለሞን ቅንብር ነው።
ወደ ዘዋይ እስር ቤት ተመስገንን ለማየት ሄዳችሁ ስንቅ እንዳይገባለትና ጎብኝም እንዳያየው ባለፉት ጥቂት ገናት ጊዜ ውስጥ ብቻ አራት የመከልከላችሁን ገልጻችኋል። በቅድሚያ ዝዋይ ከአዲስ አበባ ምን ያህል ይርቃል? ወንድምየውን ታሪኩ ደሳለኝን ልጠይቅ።
ዝዋይ ከአዲስ አበባ 165 ኪሎ ሜትር ይርቃል። እስር ቤቱ ደግሞ ከዝዋይ ከተማ 3 ኪሎ ሜትር ወደ ውስጥ ያስገባል።
ለአንድ ሰው የአውቶቡስ ደርሶ መልስ መጓጓዣ ስንት ይከፈላል?
120 ብር ነው ደርሶ መልስ።
ማደር ቢያስፈልግ ለመኝታ ቤትና ለቀን ወጪ ምን ያህል ብር ያስፈልጋል?
ማደር ካስፈለገ እንደው መጠነኛ ትንሽ የሚባል ሆቴል አልጋ 200 ብር ቢሆን ነው። እንደ ምግብ 100 ብር ወይ 150 ብር ቢሆን አጠቃላይ ወደ 400 ብር ያስፈልጋል።
እናንተ እንግዲህ አራት ጊዜ ሄዳችሁ መከልከላችሁን ነው የምትገልጹትና በገንዘብ ምን ያህል ሊያስወጣ እንደሚችል ማስላት አይከብድም። በነገራችሁን መሰረት እና ከወህኒ ቤቱ ሰዎች የሚሰጣችሁ ምክንያት ምንድነው? መጎብኘት ለመከልከሉና ስንቅ አንቀበልም ለማለታቸው
ምን አገባችሁ ነው እንግዲህ የሚሰጠን መልስ? መጀመሪያ ወድቀን ጥቅምት 7 ሄደው ታላቁ ወንድማችን የተመስገንም ታላቁ ወንድም ሄደው ተመስገንን ማየት አይቻለም ማለት ለምንድን ነው ሲባል አያገባህም ከበላይ የምታተዛዝ ነው እኔ ወንድሙ ነኝ እናቃለን ግን አያገባህም እሺ ምግቡ ላስገባ አይቻለም አላፊዎቹ ላናገር አይቻለም ተመለሰ። ሁለተኛውም ወንድሜ እንደዚህ ሄደ እኔም ሄድኩኝ አጋጣሚ ከበር ካስገብኝ በኋላ እሱ ማገኘት አይቻለም ማለት ቢሮ ገባው እና አላፊዎቹን አገኘዋቸው የዘዋይ እስር ቤት አስተዳደሮቹን አገኘዋቸው አስረዳዋቸው ጉዳይ ከአዲስ አበባ ነው የምንመጣው ከአንድ ሙለቴ ወንድሞቼ መጥቶ ተከልክለዋል እና ተመዝገነ ማናይበት ምክንያት ምንድነው? ምግብ ማተቀበሉ ለምንድነው አለ? አይመለከተም። እንዴት አይመለከተኝ? ምን ወንድሙ ነኝ? የልጅ ታሟል። እጃቱ ላይ ያለ ፍረኛ ነው። እኛ ካልተመለከተን ማን ነኝ መለከተን? ወጣ ካቢሮና በር ላይ ተጠብቀኛለኝ። ካቢሮ አፈጡኝና በር ላይ ተጠብቀዋቸው። እና ምክንያታቸው አይመለከታችሁምና በቃ አያገባችሁም ነው። ይሄ ነው እንግዲህ ምንም አልነገሩንም። ምን አርጎ ነው አጥፍቶ ነው ወይ ደግሞ የተወሰደበት እርምጃ ላይ ምንድነው? ምንም ለምን እንደሆነ እንኳን አይነግሩንም።
በርቀትም ቢሆን እንዳያችሁት ገልጻችኋል። ደግሞ እንዴት ነው የተመስገን ሁኔታ ማንበብ ይቻላል? በርቀት
ለሁለት ደቂቃ ያህል እኔን አገናኝቶኝ ነበር ቢሮ ሄጄ የልጅ ታሟል ወይ አንድ ነገር ስለሆነ ይሆናል ያላሳያችሁት፣ ከዚህ እስር ቤት ካላሳያችሁኝ አልወጣም አልኩኝ። አንድ 20 ደቂቃ ተማክረው ይዘውኝ ሄዱ። በስድስት ፖሊስ ታጅበው ነው የመጣ ወታደሮች። 2 ደቂቃ ያላወራን ለሱም አልተነገረውም። ለምንድን ነው ያልመጣችሁት አለኝ። አረ ከልክለውን ነው ከእሁድ ጀምሮ ከልክለውን እስከ ማክሰኞ ድረስ አልኩት። ወደ ወታደሮቹ ዞሮ ለምንድን ነው የከለከላችኋቸው? እንደተከለከሉስ ለምን ለኔ አልተነገረኝም? ምክንያቱ ምንድን ነው ሲባል አንተ ተነስና ውጣሉኝ። ከዛ ጉዳያችሁ ከኔ ጋር ነው እሱን አትጩሁበት አለ። ውጣ ውጣሉኝ። እንግዲህ ምንም ማድረግ አልቻልኩኝ። በሁለት ደቂቃ ነው ያየሁት። ስለ ጤናውም አልጠየቅኩትም። ሕክምናም እንዳላገኘ ነግሮኛል።
በከፊል ማየት ይችላል ማለት ነው?
አዎ፣ ለሁለት ደቂቃ ላይ አይቼዋለሁ። ሲመጣ አረማመዱም እንደዛ ወገቡን እንዳመመው ነው። የተሻለው ነገር የለም። እግሩን ትንሽ ያዝ አድርጎታል። ትንሽ የጀርባ መሙ ጎንበስ አድርጎታል። ሲመጣ በዚህ ሁኔታ ነው የመጣው። ከእነሱም በእነሱም አልሆነ ሲመጣ በዚህ ሁኔታ ነው የመጣው።
ወደ ጠበቃው አቶ አመሀ መኮንን ልሂድ። ከህጉ አንጻር ምን ለማድረግ አቅደዋል እርሶ?
የተመስገን ወንድም አስታሪኩ የሚገልጸውን ያው እኔም ጋር መጥተው ነግረውኛል። ምን ማድረግ አለብኝ የሚል ጥያቄ አለብን የሚል ምክር እንዲሰጣቸው ጠይቀውኛል። እንግዲህ ምንድን ነው ዞሮ ዞሮ ከዚህ በፊትም አስተያየት ሰጥቼበታለሁ። ይሄ የመጎብኘት መብት ህገ መንግስቱ ላይ የአንድ ፍርደኛ ወይም በማናቸው እስር ሁኔታ ያለ ሰው የመጎብኘት መብት አብሶሉት ወይም ፍጹም መብት ሆኖ ነው በህገ መንግስቱ የተቀመጠው። በማናቸውም ሁኔታ ሊገደብ እንደማይችል ተደርጎ ነው የተቀመጠው። በዚህና በዛ ምክንያት ይሄ መብት ይገደባል አይልም ህገ መንግስቱ። አሁን የምሰማው ደግሞ እንግዲህ ማረሚያ ቤቱም በምን ምክንያት ጋዜጠኛ ተመስገን እንዳይጎበኝ እየከለከለ እንደሆነ ግልጽ አይደለም። ለነገሩ ግን እንዳልኩት ምንም ምክንያት ሊኖር አይችልም። ምናልባት የዲሲፕሊን ጥፋት አለ ከተባለም እንዳልኩት ይሄም የዲሲፕሊን ቅጣትም ሊሆን አይችልም። ምክንያቱም ማናቸውም ከህገ መንግስቱ ጋር የሚጋጭ ህግም ሆነ አስተዳደራዊ ውሳኔም ሆነ የፍርድ ቤት ውሳኔ እንኳን ቢሆን ህገ መንግስቱ ራሱ ተፈጻሚ አይሆንም ነው የሚለው። ስለዚህ እንግዲህ በሂደት መሄድ ችግር የማይፈታ ከሆነ መብቱ በህግ እንዲከበርለት ወደ ፍርድ ቤት መሄድ የግድ ነው የሚሆነው። እሱን ነው የምናስበው።
ከዚህ ቀደም አላቀረቡም ተመሳሳይ አቤቱታ?
ከዚህ በፊት ለኢትዮጵያ ሰብአዊ መብት ኮሚሽን ነው ይሄ ጥያቄ ቀርቦ የነበረው። እነሱ ጣልቃ ገብተው ለጊዜውም ቢሆን እንግዲህ ደግሞ አሁን ይሄ ችግር እንደገና ተፈጠረ ከመባሉ በፊት በተወሰነ ደረጃ የተፈታበት ሁኔታ ነበረ። አሁን እንግዲህ እንደገና ደግሞ ነው መብቱ እየተከለከለ ነው እየተባለ ያለው። ምናልባት የሰብአዊ መብት ኮሚሽንንም እንደገና የምንሞክርበት ሁኔታ ይሆናል። ከዚህ ባለፈ ግን እንዳልኩት ህገ መንግስቱን የማክበር የማስከበር ኃላፊነት የሁሉም አካል በተለይ ደግሞ የአስፈጻሚውም አካል የፍርድ ቤትም ስለሆነ ምናልባት እኛ እንግዲህ አስፈጻሚው አካል ይኸው ማረሚያ ቤት ይህን መብት ማክበር ካልቻለ ወደ ፍርድ ቤት እንሄድበት ነገር ነው የሚሆነው።
አቶ ታሪኩ ደሳለኝ ወንድምየው፣ አቶ አመሀ መኮንን ጠበቃ፣ ለጊዜያችሁ በጣም አመሰግናለሁ።
አመሰግናለሁ።
እናመሰግናለሁ።
አድማጮች፣ ሁኔታውን ለማጣራት ዛሬ ወደ ዝዋይ እስር ቤት ስልክ ደውዬ ነበር። የሚያነሳልኝ ሰው አላገኘሁም። ከዚህ ቀደም ቪኦኤ ያነጋገራቸው ለጊዜው ስሜ ይቆይ ያሉ አንድ የማረሚያ ቤቱ ጽህፈት ቤት ኃላፊ መሆናቸውን የገለጹልን ሰው ግን ተመስገን ደሳለኝ ሕክምና ተከልክሏል የተባለው ውሸት መሆኑን አረጋግጥላችኋለሁ፣ በአካል እየተራመደ ነው፣ በየቀኑም ሐኪም ያየዋል ብለውናል። ተመስገን አዲስ አበባ ሆስፒታል ድረስ ተልኮ ሄዷል፣ እዚህም እየታከመ ነው ብለዋል እኚሁ ስማቸው ለጊዜው እንዳይገለጽ የጠየቁን የጽህፈት ቤቱ ኃላፊ መሆናቸውን የነገሩን ሰው።
ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ እናልፋለን። የአፍሪካ የፋሽን ዲዛይነሮች ማለትም የዘመናዊ ልብስ ቅድ አዘጋጆች ምርቶቻቸውን ወደ ዓለም ገበያ ለማስገባት ብዙ መሰናክሎች እንዳሉባቸው ተነግሯል። በህብረት መስራትም የችግሩ አንዱ መፍትሄ እንደሚሆን ተጠቅሷል። እነዚህ ባለሙያዎች የምርቶቻቸውን ጥራትና ምርት ማዘጋጃ ጊዜያቸውን መጠበቅ እንዳለባቸው የመስኩ ባለሙያዎች ያሳስባሉ። መለስካቸው አምሃ ዘገባ ልኳል።
ከትናንት በስቲያ አዲስ አበባ በሚሊኒየም አዳራሽ የተከፈተው ኦሪጂን አፍሪካ 2015 የጥጥ የጨርቃጨርቅና አልባሳት አውደ ርዕይ ዛሬ ከመጠናቀቁ በፊት የተለያዩ ሴሚናሮችን አካሂዷል። ዛሬ ረፋዱ ላይ ከተከናወኑት ሴሚናሮች መካከል ማርኬቲንግ አፍሪካን ፋሽን ዲዛይነርስ ኢን ዘ ኢንተርናሽናል ማርኬት ማለትም አፍሪካውያን ዲዛይነሮችን ወይንም አዲስ የልብስ ቅድ አዘጋጆችን ሥራ ለዓለም ገበያ ማቅረብ በሚል ርዕስ አራት ባለሙያዎች ሐሳባቸውን አቅርበዋል። እውቋ ኢትዮጵያዊት ዲዛይነር አና ጌታነህ እጅግ ውጤታማ የሆነ አፍሪካዊ ዲዛይነር በሚቀጥሉት ጥቂት ዓመታት እንዴት መፍጠር እንችላለን ሲሉ አበክረው ይጠይቃሉ። ይህ ለጥያቄያችን ሁሉ መሠረት ነው ይላሉ። ዲዛይነሮች ሁሉ በአካባቢያቸው በህብረተሰባቸው ውስጥ የሚሰሩ ቢሆኑም ሁሉም ውጤታማ ሊሆኑ በሚያስችላቸው ከባቢ ይኖራሉ ማለት ግን አይደለም ይሉና በተለይም የአፍሪካ ዲዛይነሮች የሚሰሩበትን አካባቢ በተመለከተ አመች እንዳልሆነ ይተነትናሉ።
ዲዛይነሮቹ ኢትዮጵያውያን ይሁኑ፣ ደቡብ አፍሪካውያንም ይሁኑ፣ ናይጄሪያውያን ይሁኑ በሄድኩባቸው ከ30 በላይ ሀገሮች ውስጥ ከዲዛይነሮች ጋር በተለያዩ ሁኔታዎች ስሰራ ያሉትን ፈተናዎች ለመረዳት ሞክሬያለሁ። አብዛኞቹ ፈተናዎች በዚህም ሆነ በዚያ የሚፈለገው ሀብት አለመኖር ነው። ይህ የትክክለኛ ትምህርት እጦት ሊሆን ይችላል። ትክክለኛ የምርት ግብአቶች፣ ጨርቅ፣ የጥሩ መሳሪያ እጦትና ድጋፍ ያለመኖር ሊሆን ይችላል።
ተመክሯቸውንም ምርኩዝ በማድረግ ይህን የአፍሪካውያን ዲዛይነሮች ችግር መፍታት የሚቻለው በአንድ ላይ በመስራት ባለድርሻዎች ሁሉ መንግስትን ጨምሮ የሚገባውን ሲሰራ እነዚህን የፈጠራ ሰዎች ከየዕለት ኑሮ ጣጣቸው ነጻ ልናወጣቸው እንችላለን ይላሉ።
በምንችለው ሁሉ ለዲዛይነሩ በየዕለቱ ከሚያስጨንቅ ነገሮች ነጻ የሚወጣበትን ብናመቻቸልለት፣ ማለትም በዚህ መንገድ መሄድ አለብኝ፣ ይህን ስራ መስራት አለብኝ፣ ምክንያቱም ሌሎቹ ይህን ነው የሚሰሩት የሚለውን ትቶ እንደ ዲዛይነር ሆኜ ለመውጣት ወይንም በዓለም ስም ያለው አዲስ የልብስ ቅድ ባለሙያ ሆኜ ልውጣ ማለት የሚችል እንዲሆን ብናስችለው አንድ ትልቅ መፍትሄ ነው። እኔ መቼም በጥቂት ፕሮጀክቶች ልቤ በጣም ተነሳስቷል። ከሌሎች ባለድርሻዎች ጋር አብሬ ለመስራት ተስፋ አደርጋለሁ። ከመንግስት ጋር፣ ከግል ዘርፍ ጋር አብረን መስራት አለብን።
በአፍሪካ የፋሽን ገበያና ስራ ከብዙ የአፍሪካ ሀገሮች ጋር የሰሩት ሌላዋ ኢጣሊያዊት ባለሙያ ማሪና ስፓዳፎራ ደግሞ አፍሪካውያን ዲዛይነሮች ትኩረት ሊሰጧቸው ይገባቸዋል ያሏቸውን ቁም ነገሮች አንስተዋል።
መሰራት ያለበት ጉዳይ ለጥራት የበለጠ ትኩረት፣ ስራን በጊዜ የማድረስ ትኩረት፣ እንዲሁም ስራን በጊዜ ማጠናቀቅ ላይም ትኩረት መሰጠት ይኖርበታል። እነዚህ ሁሉ አሰልቺ ናቸው፣ ግን ከአውሮፓ፣ ከአሜሪካና ከአውስትራሊያ እዚህ አብረው ለመስራት መጥተው ለናሙና ያዩት ሁሉ ዕቃ በተባለው ጊዜ እንዲደርስላቸው የሚጠብቁ ናቸው።
ማሪን አክለውም በየሀገሮቹ የሚገኙ የጨርቃጨርቅ ፋብሪካዎችም ስራ ለዲዛይነሮች ወሳኝ እንደሆነ አሳስበው የጨርቃጨርቆች ጥራት ዓለም ወደ ተቀበለው የጥራት ደረጃ መድረስ እንዳለበት ጠቁመዋል። ሌላዋ ባለሙያ በዓለም ደረጃ እውቅና ያለው ቮግ የተሰኘው የፋሽን መጽሔት ከፍተኛ አርታይ ሳራ ማይኖ ትምህርት ከሌሎች መቅሰም ምን ማለት እንደሆነ በመጠቆም ደምድመዋል። ከሌላው መማር ማለት ሙሉ በሙሉ መቅዳት እንዳልሆነም ያስገነዝባሉ።
የሌሎችን አገሮች ተመክሮ እንደ ምሳሌ መውሰድ፣ ነገር ግን ያንን እንዳለ ለመቅዳት አታስቡ። ሁሉም የሚሰራው ያንን ስህተት ነው። አፍሪካ እንደ ቻይና ማምረት አለባት? አይመስለኝም። ይህን የምትፈልጉ አይመስለኝም። ለአፍሪካ መሰረታዊ ነገር የእደ ጥበብ ስራው ጥራት፣ ጨርቃጨርቁ ውብ ነው። የሚፈለገው ይህንን ከፍ ወዳለ ደረጃ ማድረስ ነው።
ለዘገባው መለስካቸው አምሃን እናመሰግናለን። ሌላ ዘገባ አለን። በሽግግር መንግስት ወቅት በጁባ የሚሰፍረውን የፖሊስና ወታደራዊ ኃይል በተመለከተ ከስምምነት ያለመድረሳቸውን በአዲስ አበባ እየተነጋገሩ የሚገኙት የደቡብ ሱዳን ተፋላሚ ወገኖች አስታወቁ። አሁን ባለው ሁናቴ ልዩነቱ ሰፊ ነው፣ መንግስትም ካለበት እየተንቀሳቀሰ አይደለም ብለዋል የተቃዋሚዎቹ ዋና ተደራዳሪ ታባንግ ደንግ። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
ሶስተኛ ቀኑን የያዘው የደቡብ ሱዳን መንግስትና የተቃዋሚዎቹ ስብሰባ እስካሁን ያለ ውጤት ቀጥሏል። ብሔራዊ አንድነት የሽግግር መንግስት ለመመስረት እየሰሩ ያሉት ሁለቱ ወገኖች በነሐሴ ወር መጨረሻ የፈረሙትን የሰላም ስምምነት መተግበር በሚያስችሉ ነጥቦች ላይ እየተነጋገሩ ነው። በሽግግሩ ወቅት በሚኖረው የጸጥታ መዋቅር ላይ የሚመክረው የአዲስ አበባ ስብሰባ ግን እስካሁን ውጤት አላስገኘም። ነገሮች ባሉበት መሆናቸውን የተቃዋሚዎቹ ዋነኛ ተደራዳሪ ታባን ድንጋይ ለቪኦኤ ያስረድተዋል።
As of now, the gap is too wide. The government is not moving at all because they are not interested in the implementation. As you would recall, they have just recently done a very two major violation of the agreement. The agreement was signed on the basis of 10 states. Now they have created 28 states. The agreement was signed on the spirit of Arusha agreement.
በአሁኑ ሁኔታ በመካከላችን ያለው ልዩነት ሰፊ ነው። መንግስትም ከያዘው አቋም እየተንቀሳቀሰ አይደለም፣ ምክንያቱም የሰላም ስምምነቱን ለመተግበር ፍላጎት የላቸው። እንደምታስታውሰው እዚህ በሰላም ስምምነቱ ላይ ሁለት መሰረታዊ ጥሰቶችን ፈጽመዋል። ስምምነቱ የተፈረመው በደቡብ ሱዳን 10 ግዛቶች እንደሚኖሩ በማሰብ ነው። እነርሱ አሁን 28 ግዛቶችን ፈጥረዋል። የሰላም ስምምነቱ የተፈረመው በአሩሻ የስምምነት መንፈስ መሰረት የሱዳን ህዝብ ነጻ አውጪ ግንባር SPLM እንደገና እንዲዋሃድ በማሰብ ጭምር ነው። እነርሱ ግን SPLMን በትነዋል።
የአዲስ አበባው ስብሰባ ከአንድ ወር በፊት በሸራተን ሆቴል የተካሄደው የጸጥታ ጉዳዮች አውደ ጥናት ተከታይ ነው። በዚያ አውደ ጥናት የደቡብ ሱዳን መንግስትና የቀድሞ ታሳሪዎች የሚባለው ቡድን በሽግግር መንግስቱ ወቅት በጁባ በሚሰማራው የተቀናጀ የፖሊስና ወታደራዊ ኃይል ቁጥር ላይ ተስማምተዋል፣ ፊርማቸውንም አኑረዋል። ያ የሸራተን ስምምነት ከመንግስትና ከተቃዋሚዎቹ የተወጣጣ 3000 ፖሊስ ኃይል እንደሚኖር ይጠቅሳል። ከዚህ በተጨማሪም 5000 ወታደሮች እንደሚሳፍሩ ይጠቁማል። የተቃዋሚዎቹ ዋነኛ ተደራዳሪ ግን ይህ ቁጥር ብዙ ነው፣ ወደ 2000 ዝቅ ማለት አለበት ይላሉ። በአሁኑ ስብሰባ ላይ የተፈጠረው ልዩነትም ከሸራተኑ አውደ ጥናት የቀጠለ ነው። በተቃዋሚዎቹ ቅሬታ ላይ አስተያየት እንዲሰጡ የጠየቅኳቸው የደቡብ ሱዳን መንግስት ተደራዳሪዎች እነርሱ የፈለጉትን ሊናገሩ ይችላሉ ብለዋል። አስተያየት የምንሰጠው ተቃዋሚዎቹ በሸራተን ተዘጋጅቶ የነበረውን ሰነድ ሲፈርሙ ነው ሲሉ ማስረድተዋል። የአዲስ አበባው ስብሰባ የተዘጋጀው ለስድስት ቀናት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በስቱዲዮ ቴክኒሽያናችን ስኪፕ ሲስክ፣ ፕሮግራሙን የምትመራልን ብርሃን ኃይሉ፣ አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። አሁን የእናንተ አስተያየት የሚሰማበት ክፍለ ጊዜ ነው። ምናልባት አስተያየት ከሌለን ወደሚቀጥለው ፕሮግራም እናልፋለን። በአስተያየቶቻችሁን ለማሰማት መልካም፣ ወደ አስተያየት እናልፋለን። እሺ፣ ኮምፒውተራችን አድማጮቻችን ዝግጅቶቻችንን ለማስኬድ መኪናው ማለት ኮምፒውተሩን የመኪና ነው ትንሽ ብልሽት አለው። እሱ እስከሚጠገን እችን ለስለስ ያለች ሙዚቃ እያደመጣችሁ ጠብቁን። Thank you. አድማጮች የቴክኒክ ብልሽቱ እስከሚጠገን ድረስ ቆንጅት አንድ ስቱዲዮ ተገባይ
ድረስ መኪናው እስከሚስተካከል ማለት
አንድ ዜና አለሱ እናንበው ቀጥይ
የአሁን ከመሸ የደረሰን ዜና ነው። የኤርትራና ሶማሊያ ላይ የተጣለው እገዳ ለአንድ ዓመት እንዲራዘም የተባበሩት መንግስታት የጸጥታ ምክር ቤት በትናንትናው ምሽት ውሳኔ ሰጥቷል። የውሳኔው መዝገብ ከዚህ በፊት በቀረቡት ክሶች ላይ ተመርክዞ ሲሆን ኤርትራን አልሸባብን ትደግፋለች፣ ከጅቡቲ ጋር ያልቋጨችው የድንበር ጉዳይ ማለትም እንደ አውሮፓውያን አቆጣጠር በ2008 ያሰራቻቸውን ወታደሮች የመፍታት ክሶችን ያጠቃልላል። የምክር ቤቱ ዋና ጸሐፊ እንግሊዛዊው አምባሳደር ማቴው ራይክሮፍት ውሳኔውን አስመልክተው ሲናገሩ
የኤርትራና የሶማሊያን ጉዳይ በተመለከተ ለጸጥታው ጥበቃ ምክር ቤቱ ፕሬዝዳንት እንደተገለጠው ከዚህ ቀደም በፊት ተጽፎ ለውሳኔ በቀረበው የሐሳብ ሰነድ S2015/810 ድምፅ ለመስጠት የምትፈልጉ እጆቻችሁን አንሱ። የድምፅ አሰጣጡ ውሳኔ ይህን ይመስላል። 14ቱ በመደገፍ ድምፅ ሲሰጡ የተቃወመም የለም፣ አንድ ድምፅ ተአቅቦ ግን ነበረ። ረቂቅ ሰነዱ 22/44 በመባል አልፏል ነው ያሉት።
የኤርትራ መንግስት በበኩሉ ውሳኔውን ሕግ የጣሰ በማለት አጣጥሎታል። ክቡራትና ክቡራን አድማጮች የምሽቱ ስርጭታችን ላይ የተፈጠረው የቴክኒክ እክል አሁንም ሊፈታ አልቻለም። በዚህ ምክንያት ነው በሙዚቃ ያቆየናችሁ። ለምሽቱ ያሉንን ዋና ዋና ዜናዎች እየደገምን ወደ ቀሪው ዝግጅቶች የምንተላለፍበትን ሁኔታ እንጠብቃለን። ከአዲስ አበባ ተነስቶ በአየርላንድ በኩል ወደ አሜሪካ በመብረር ላይ የነበረ የኢትዮጵያ አየር መንገድ 787 ድሪም ላይነር አውሮፕላን በሞተሩ ላይ በተፈጠረ እክል ምክንያት ተመልሶ አየርላንድ ደብሊን ለማረፍ መገደዱ ተገልጿል። የኢትዮጵያ አየር መንገድ በድረገጹ እንዳስታወቀው አውሮፕላኑ ዛሬ ማለዳ ከደብሊን አውሮፕላን ማረፊያ ተነስቶ ወደ ዋሽንግተን ጉዞ በማድረግ ላይ እንዳለ አትላንቲክ ውቅያኖስ ላይ የበረረ ሳለ ችግር ስላጋጠመው ነው መመለስ የነበረበት። ቀደም ብሎ እንደገለጽ ነው ደግሞ የኤርትራና የሶማሊያ ላይ የተጣለው እገዳ ለአንድ ዓመት እንዲራዘም የተባበሩት መንግስታት የጸጥታው ምክር ቤት በትናንትናው ምሽት ወስኗል። የውሳኔው መዝገብ ከዚህ በፊት በቀረቡት ክሶች ላይ ተመርኩዞ ሲሆን ኤርትራን አልሸባብን ትደግፋለች፣ ከጅቡቲ ጋር ያልቋጨችው የድንበር ጉዳይ ያሰረቻቸውን ወታደሮች የመፍታት ክሶችን ያካተተ መሆኑን ለማወቅ ተችሏል። ሰሜን ምስራቃዊ ናይጄሪያ ውስጥ አዲስ በተገነባ መስጊድ ላይ በዛሬው ዕለት ፍንዳታ ደርሶ በርካታ ሰዎች ሳይሞቱ እንዳልቀሩ አስግቷል።
አድማጮች፣ የቴክኒክ ብልሽቱ መልክ ያዘ ይመስለኛል። አሁን ወደ ጥያቄው መልስ ክፍል እንድንለፍ። መሰለን አልተስተካከለም። አድማጮች በጣም ይቅርታ።
እናንተም ቁጭ ብለን ቁልጭ ቁልጭ ማለት ሆነ ቴክኒሽያኑን እያየን
አንዳንድ ዜና ልናነብ ጀምረን ተስተካክሏል ስላሉ ዜናውን አቋረጥን። ከተስተካከለ ቢያንስ ቢያንስ አንድ ወይ ድል ጥያቄው መርስ ወይም ደግሞ ማላዊ የሚገኙ ኢትዮጵያኖችን ጉዳይ እንመለከታለን እንደሚኖረን ሰዓት። እስከዛው ግን ምናልባት ቆንጂት የጀመርሽውን ዜና አንድ ሁለቱን እንቀጥል።
እሺ ለመቀጠል ይቻላል። የደቡብ አፍሪቃ የዩኒቨርሲቲ ተማሪዎች ጩኸታቸው ሰሚ ያገኘ ይመስላል። የትምህርት ክፍያ ጭማሪው እንዲነሳ በመጠየቅ የ15 ዩኒቨርሲቲዎች ተማሪዎች ከአንድ ሳምንት በላይ ለሚሆን ጊዜ ያደረጉት ሰላማዊ ሰልፍ ከሀገሪቱ ፕሬዝደንት ጋር ተገናኝተው ለመነጋገርና ሁኔታውን ለመለወጥ የሚያስችል እርምጃ እንደሚወሰድ ቃል የተገባላቸውን ውጤት እንዳስገኘላቸው አኒታ ፓውል ከጆሃንስበርግ የቪኦኤ ዘጋቢ ነች ያጠናቀረችው ዘገባ ጠቁሞናል።
ወደ አውሮፓ የሚጓዙ ፍልሰተኞች ሴቶችና ሕፃናት በተለይ ለወሲባዊ ወከባ እየተጋለጡ መሆናቸውን ገልጦ ያስጠነቀቀው የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት ሀገሮች የተሻለ ጥበቃ እንዲያደርጉላቸው ተማጽኗል። የዩኤንኤችሲአር ቃል አቀባይ ሜሊሳ ፍሌኒንግ ዛሬ አርብ ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል ልጆችን በጉልበት ወይም በማስፈራራት ማሰቃየት በፍልሰቱ ጎዳና በእያንዳንዱ ሀገር የሚፈጸም ተግባር ነው ብለዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የሩሲያ አቻቸው ሰርጌይ ላቭሮቭ ለሶሪያ የወደፊት እጣ አስማሚ ወይም አግባቢ የሆነ መንገድ ስለሚገኝበት ሁኔታ ቪየና ውስጥ ውይይት ጀምረዋል። ሁለቱ ወደ ውይይታቸው የእጅ ሰላምታ ተለዋውጠው የገቡ ሲሆን ለጋዜጠኞች ግን አስተያየት አልሰጡበትም። ሚስተር ኬሪ እና ላቭሮቭ የተባበሩት መንግስታት የቱርክና የሳውዲ አረቢያን መልእክተኞችም ያነጋግራሉ ተብሏል።
በኢራቅ የሚንቀሳቀሰው ዩናይትድ ስቴትስ መራሹ ህብረት በአገሪቱ ሰሜናዊ ክፍል ታጋቾችን ለማስለቀቅ በተካሄደ የተኩስ ልውውጥ የተገደለውን አሜሪካዊ ኮማንዶ ማንነት ገልጧል። ማስተር ሰርጀንት ጃሹዋ ዌለር የሚባል መሆኑን ዛሬ የገለጡት የህብረቱ ቃል አቀባይ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ላይ ለአንድ ዓመት ያህል ሲካሄድ በቆየው ዘመቻ የተገደለ የመጀመሪያ አሜሪካዊ ወታደር ነውም ብለዋል።
ወደ መካከለኛው ምስራቅ ትናንት አስቸኳይ ጉዞ አድርገው የተመለሱት የተባበሩት መንግስታት ዋና ጸሐፊ ባንኪሙን እስራኤልና ፍልስጤማውያን እየጋመ ያለውን ውጥረት እንዲያረግቡ ተማጽኖ አሰምተዋል። በቅዱሳን ስፍራዎቹ አካባቢ ያለው ውጥረት በግጭቱ ላይ የሃይማኖት ልዩነት ገጽታ ሊደመርበትና በሁለቱም በኩል ያሉ ጽንፈኞች መጠቀሚያ ሊያደርጉት ይችላሉ ሲሉ ዋና ጸሐፊው አስጠንቅቀዋል። አሁን የሚታየው የብጥብጥ የማነሳሳት ይዞታ ፈጽሞ ተቀባይነት የለውም ብለዋል ባንኪሙን። ሁሉም ወገኖች የተጋጋለውን ሁኔታ የሚያባብስ ቀስቃሽ ቃላትና ድርጊት ከመፈጸም ይቆጠቡ ሲሉም መክረዋል።
እንግዲህ አቤት ያለንም ዜና ተጠቃልሏል። ችግሩ ተወግዷል እያለችን ነው መሰለኝ። አርማጮች እንቆንጅት ለበለዚ ወጣገብ ያለሽን ተስተካክሎልናል የቴክኒክ ችግሩና ወደ ለጥያቄው መስ ክፍል አንድ ውይይት መግቢያ እሄዳለሁ። የዛሬ ጥያቄው መስ ትኩረት የኢትዮጵያው መንግስት ከሚዲያ ጋራ በቅርበት ለመስራት መወሰኑን የተመለከተ ነው። በውይይቱ የሚሳተፉና የአድማጭን ጥያቄ የሚመልሱት የፎርቹን ጋዜጣ አዘጋጅ አቶ ታምራት ገብረ ጊዮርጊስ፣ የኢትዮ ምህዳር ዋና አዘጋጅ ጌታቸው ወርቁና የቪኦኤው የኛ የአዲስ አበባ ዘጋቢ እስክንድር ፍሬው ሲሆኑ አዘጋጅና አስተናጋጇ ደግሞ ትዝታ በላቸው ነች። ክፍል አንድ ነው።
በጣም ነው ማመሰግናችሁ። የዛሬው ውይይታችን መንደርደሪያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃለ ምልልስ ፓርቲያቸው በቅርቡ ባካሄደው ጠቅላላ ጉባኤ ከሀገር ውስጥና ከውጭ ሀገር መገናኛ ብዙሃን ጋር በመተባበር ለመስራት መወሰኑን ተናግረዋል። እንደሚጠበቀውም ደግሞ ጋዜጠኞች ሙያቸውን አክብረው በመርሁ ከሰሩ ለመተባበር ችግር አይኖርም ብለዋል። ይሄ ንግግር ብዙዎችን እሰይ አሰኝቷል ጋዜጠኞችን በሀገር ውስጥ። ምናልባት እንግዲህ በዚህ ጉዳይ ላይ ሀሳብ ያልጠየቅ ነው የፎርቹን ጋዜጣ ዋና አዘጋጅ አቶ ታምራት ገብረ ጊዮርጊስን ነው። ካንተን ጀምር አቶ ታምራት።
ሻላል ብለሽ ነው? እሺ።
እንግዲህ እንደሚታወቀው ውጭ ላለነው ጋዜጠኞች መቼም በጣም ከባድ ነው ኢትዮጵያ ውስጥ መረጃ ለማግኘት። የመንግስት ባለስልጣናት ጋር ትብብር በጣም ይጎላል። በየመስሪያ ቤቱ ከተቀመጡ መረጃ መስጠት ካለባቸው ባለስልጣናትም በትክክል መረጃ ለማግኘትና ለመዘገብ አስቸጋሪ ነው ኢትዮጵያ ውስጥና ይሄ እንደሚለወጥ ነው እንግዲህ የጠቅላይ ሚኒስትሩ አነጋገር ያበሰረው እና በዚህ ላይ ያንተን አመለካከት እንድትሰጠን ነው። መጀመሪያ
እሳቸው ያሉትን ነገር ምንም በደስታ ነው የምቀበለው። ምንም የምከራከርበት ወይም ትክክል አይደሉም ብዬ ልልሽ የምችለው ነገር የለም። ግን እሳቸው እንዳሉት እንግዲህ ፍሮም ዘ ሃይስት ኦርደር የኢትዮጵያ መንግስት ጠቅላይ ሚኒስትር ይሄንን ብለዋልና ከዛ እንግዲህ እንዴት ተደርጎ ስንሰራ ምን እንደሚያጋጥመን በጊዜ ሂደት የምናየው ነው ብዬ አስባለሁ። ግን በአስተሳሰብ እና በእምነት መጠን ከተወሰደ በጣም ጥሩ ዜና ነው። ግን ደግሞ እንትን አዲስ አይደለም። ይሄ ከቅርብ ጊዜ ወዲህ በጣም በተደጋጋሚ ጊዜ እየተናገሩት ያሉት ነገር ነው። ህዝቡ በአስተዳደሩ ጥራት እና በሚያገኙ አገልግሎት ተከፍቷል። ብዙ ሰዎች ቅሬታ አላቸው። የፍትህ ስርዓቱን በሚመለከት የቢሮክራሲውን አገልግሎት የመስጠት ችሎታ፣ ስለ ሰብአዊ መብት አከባበር፣ ስለ ዜጎች መብት እንዲህ አይነት ብዙ አቤቱታዎች አሉ በህዝቡ መካከልና እነዚህን ነገሮች ለማምጣት ሚዲያው የግልም ይሁን የፐብሊክ ሚዲያው ባለስልጣኖችን ተጠያቂ ለማድረግ እና ደግሞ የመንግስትን አሰራር ለህብረተሰቡ በግልጽ እንዲደርስ ለማድረግ ሚዲያውን በአጋርነት እንፈልጋለን ማለት ከጀመሩ ሰንበት በት ብለዋል እና በጣም ጥሩ ዜና ነው።
መቼ ጀምሮ ነው ይሄ ነገር የሚሆነው? ምናልባት አቶ ጌታቸው ይሄ ትብብር ከጠቅላይ ሚኒስትሩ ንግግር ወይንም ከፕሬዝደንቱ ሀሳብ ቀጥሎ ከመቼ ጀምሮ ነው ስራ ላይ የሚውለው ይሄ መንግስት የሚያደርገው ትብብር?
እንግዲህ ይህንን የመንግስት አቋም ወይም ድምፅ ከመስማታችን በፊት መጀመሪያ በኢህአዴግ ውስጥ ጠቅላላ ጉባኤ ላይ እንደተወሰነ ሰምተናል። ቀጥሎም ጠቅላይ ሚኒስትሩ ለአዲስ ዓመት ዋዜማ ላይ ባደረጉት ንግግር ላይም አጽንኦት ሰጥተው ሲናገሩ አድምጠናል። በፕሬዚዳንት ምክር ቤት መክፈቻ ንግግር ላይም ተካትቶ አይተናል። በቅርቡም ጠቅላይ ሚኒስትሩ ከዛሚና ኢትዮጵያ ቴሌቪዥን ጋዜጠኞች ጋር ባደረጉት ምስምን ላይ አንስተውታል። ስለዚህ እንደኛ እንግዲህ አሁኑኑ ማየት እንጀምራለን ብለን ተስፋ እናደርጋለን። እስካሁን ተጨባጭ ነገሮችን ማየት ባንችልም ተስፋ እያደረግን ያለ አንደኛው ነገር ምናልባት እኛ ጋር እውነት ከሆነ አናውቅም። ከዚህ ቀደም ህትመት በጀመርበት ጊዜ መጀመሪያ ለመታተም ሄደን የነበረው ብርሃንና ሰላም ማተሚያ ቤት ነው። ነገር ግን በተለያዩ ታንካዎችን በመፍጠር ሊያትሙን ፈቃደኞች እንዳልሆኑ ነገሩን። እንዲሁም መጨረሻ ላይ ስታንዳርድ ውሉን ማተሚያ ቤቱ እኛን ሳንሱር ሊያደርግ የሚያስችለውን መብት እንድንፈርም ሲጠይቁን እኛ በዋቢ አሳታሚዎች ማህበር አባል ነን፣ በዛም ከእናንተ ጋር እየተደራደርንበት ያለው ጉዳይ ነው። ምክንያቱም ይሄ የሙያውን የሚገብር ሙያውን አሳልፎ የሙያውን ኤቲክስ የሚንግር ስለሆነ ያን ማድረግ አንችልም ብለን ተነጋግረናቸው በቃ አናትማችሁም ብለውን ወጥተውን ነበር። ከሰሞኑ ስልክ ደውለውልን ነበር። ከ15 ቀን እንደዚህ ከሳምንት በፊት ደውለውልን በህትመት ችግሮች ላይ ልንወያይ እንፈልጋለን፣ ቢሮአችሁ የት ነው ብለውን ቢሮአችንን ነግረናቸዋል። እስካሁን በአካል ባይመጡም በስልክ ደውለው እንመጣለን ብለውናል። ተስፋ ነው አሁን የያዝነው። በተጨባጭ እየሆነ ያለውን የሆነውን ነገር ወደፊት ሁላችንም ታምራት እንደገለጸው የምናየው ነው የሚሆነው። እስካሁን እንግዲህ ቃል ነው የያዝነው፣ በተስፋ እንጠብቃለን።
እስክንድር፣ መስመሩን ላንተ ልልቀቅ፣ የአድማጮችን ጥያቄ እያዘጋጀን ነው።
እሺ ትዝታ፣ እንግዲህ ታምራት ወይም ቤታቸው ሊመልሱ ትችላሉ የእኔን ጥያቄ። ጠቅላይ ሚኒስትሩ እንግዲህ በአንድ በኩል መንግስታቸው የመረጃ ነጻነትን አስፈላጊነት በማመን አዋጅ ማውጣቱን ገልጸዋል። ሰሞኑን ባደረጉት ቃለ ምልልስ ወይም አስታውሰዋል። አዋጁ በህዳር 2001 ዓ.ም በነጋሪት ጋዜጣ ታትሞ የወጣው ማለት ነው። እንግዲህ 6 ዓመት ሞልቶታል ማለት ነው። በሌላ በኩል ደግሞ ከመገናኛ ብዙሀን ጋር ተቀራርቦ ለመስራት ከውሳኔ ላይ ደርሰናል ይላሉ። ከዚህ አንጻር አዋጁ ከወጣበት ጊዜ የነበሩት 6 እና 7 ዓመታት እንዴት ይገመገማሉ? አዋጁን ወደ ተግባር ከመቀየር አንጻር ክፍተቶች እንደነበሩ ያመኑበት ነው ማለት ይቻላል ወይ? ይህ አስተያየታቸው።
የመረጃ ህጉን ተግባር ላይ መዋልና ለመዋል አንደኛ የኮሚኒኬሽን መስሪያ ቤት አክሰስ ኢንፎርሜሽን ወይም ደግሞ መረጃ የማግኘት መብትን ተግባራዊ ለማድረግ ማውጣት ያለባቸው ማኑዋሎች አሉ፣ ወይም የስራ ደንቦች እና ዝርዝር መመሪያዎች፣ ደንቦች መውጣት አለባቸው። እነሱን እስካሁን ድረስ አላወጡም እና እነሱ ስላልወጡ ይመስለኛል ይህን ያህል በደንብ ፐብሊሳይዝ ያልተደረገው። ግን ደግሞ እየሰሩ እንደነበር አስታውሳለሁ። የዛሬ አመት ምናምን አካባቢ እነዚህን ደንቦች ለማውጣት እየሰሩ እንደነበር አስታውሳለሁ። እነሱ ባይኖሩም ግን የመረጃ ህጉን ተጠቅሞ መረጃ ለማግኘት አለመሞከር የራሱ የሚዲያው ፕሮብለም ነው እንጂ መንግስት ላይ እጃችንን የምንቀስረው ነገር አይደለም። ምክንያቱም እሱን ለመጠቀም ራሳችን ካልሞከርን ቤታችን ድረስ መጥቶ ሊሰጠን አይችልም። እንግዲህ እዛ ላይ ያለው አለመግባባት የሚመስለኝ በእኛም በኩል በሚዲያውም በኩል እና በመንግስት የስራ ኃላፊዎች እና አስፈጻሚዎች በኩል ለጋዜጠኝነት ተብሎ የሚጠየቅን ኢንፎርሜሽን መሰብሰብና መረጃ ወይም ማስረጃን አክሰስ ለማድረግ የሚጠየቀው ነገር ተደበላልቋል መሰለኝ። ደንቡም የሚያስፈልገው ለዛ ይመስለኛል። ለምሳሌ አንድ ነገር ዛሬ አዲስ አበባ ውስጥ የሆነ ነገር ቢደረግ እና እሱን ሰምቼ ለማጣራት ስሞክር የሚሄድበት ቦታና የማናግረው ሰው ነሰሰሪ በመረጃ አክሰስ ቱ ኢንፎርሜሽን ባለው ህግ ከቨር የሚደረግ ላይሆን ይችላል።
እስክንድር፣ እንዲሁም እንግዶቼ እስቲ እዚህ ላይ ስለ መረጃ ማግኘት ነጻነት ህግና አዋጅ ቆም አድርገን ለዕለት ተዕለት የጋዜጠኝነት ስራ ከመንግስት ባለስልጣናት በዜና መልክ ወይንም በቃለ ምልልስ መልክ ለህዝብ መድረስ ስላለበት መረጃ እንወያይ።
ባለፉት 3 ዓመታት አሁን 4ኛ ዓመታችን እየመጣ ነው ይሄ መረጃን ለማግኘት ስንጀምር፣ መጀመሪያ አካባቢ ለምሳሌ እንደው በቀላሉ ነገር ልንገር፣ ኮሚኒኬሽን መስሪያ ቤት በሚያደርገው ጥሪዎች ላይ ይጠሩን ነበረ። በኋላ ግን እያዩ አውቶማቲካሊ ከዛ ውጭ ነው ያደረጉት። ለምንድን ነው እኛን የምትከለክሉን? እኛ ማግኘት አንችልም ወይ ብለን ይጠይቀናል። ግን ቀጥተኛ የሆነ መልስ አይደለም የሚሰጥ። በተለያየ ሲስተማቲክ ወይ ነው ከመረጃ ጨዋታ ውጭ የምትደረጉ። ባላንስ ለማድረግ የተለያዩ የመንግስት ባለስልጣናትን ለማነጋገር ቀጠሮ ለመያዝ ቢሮ ድረስ ደጋግመን ሄደን ቀጠሮ ያዩ ተብለሽ ጥያቄዎችን መጀመሪያ አስገቢም ተብለሽ አስገብተንም ምንም ብለንም ጊዜ እየፈጀ እንድትዳከሚ ምንም ብትና በራስሽ ጊዜ ተዳክመሽ እንድትሰሰዊ የሚያደርግ ትራዲሽናል አሰራር ነበረ የነበረው እና በተለያየ ምክንያት እኛ ከመንግስት ኢንሳይድ ያለውን ቮይስ ለማግኘት በጣም ከባድ ሁኔታዎች ነው የሚገጥሙ። ስለዚህ አንደኛውም ነገር አሁን በተጨባጭ ይለወጥልናል ብለን ተስፋ የምናደርገው እንደ ማንኛውም ዜጋ፣ እንደ ማንኛውም ህጋዊ ተቋም፣ እንደ ማንኛውም የሚዲያ ፐርሶኔል፣ እንደ መንግስት ሚዲያ፣ መንግስት እንደሚጠራቸው ሚዲያዎችን እኩል እንድንስተናገድ እና እኩል መረጃ የማግኘት መብታችን ተግባራዊ እንዲሆን ነው። በዚህ በኩል በጣም ከፍተኛ ችግሮችን ያስተናገድ ነው ያለፉት አመታት።
እሺ፣ አቶ ጌታቸው እስክንድር ትሰማኛል አይደለ? የአሜሪካ ድምጽ ራዲዮም ከዚህም የምናደርገው ጥረት ያው እናንተ እዛ አገር ውስጥ ካላችሁ ጋራ ተመሳሳይ ነው። የቦታ ርቀት ነው ልንል እንችላለን፣ ግን ለቪኦኤ የሚሰሩ ጋዜጠኞችም የረቀቀ መረጃ በህግ የማውጣት ነገር ሳይሆን እንዲሁ ለሀገር ውስጥ የሚሰጠው ማንኛውም መረጃ አይገኝም። ይሄን ካልኩኝ አልሻማ የጠያቂዎችን ድምጽና ለጠያቂዎች እድል
እዚህ ላይ ልግባ። እዚህ ላይ አንድ ጊዜ ለግልጽ እንዲሆን የፈለግኩት ነገር ይሄው ዲስከሽን ለምሳሌ ስለ መረጃ ህጉ ያለውን የግንዛቤ ወይም ኮንፊውዥን ያሳያል። ምክንያቱም የመረጃ ህግን ተጠቅሞ መረጃ ማግኘት ወይም ማስረጃ ማግኘት ዶክመንቴሽን ማግኘት እና ቅድም ጌታቸው ሲለው የነበረው ወይም አሁን አንቺ ስትዩ የነበረው ጠቅላላ ኢንፎርሜሽን ለማግኘት ብሮደር የሆነ አክሰስ በጣም የተለያዩ ነገሮች ናቸው። ያኛው ሊጋል ኢንስትሩመንት ጋዜጠኞችም ሆኑ ጋዜጠኞች ያልሆኑ ሰዎች የሚፈልጉትን ስፔሲፊክ የሆነ ማስረጃ ወይም ዶክመንቴሽን ከመንግስት መስሪያ ቤቶች ማግኘት እንዲያገኙ የሚያስችል ህግ ነው። እሱ ደግሞ ዝም ብሎ ህግ ማግኘት ይችላሉ ተብሎ ብቻ የተቀመጠ ነገር አይደለም። መጀመሪያ ማንን ሄደው ምን ብለው ይጠይቃሉ፣ ያ ሰውዬ እምቢ በሚልበት ጊዜ የት ይሄዳሉ፣ እንዴት አድርገው አቤቱታቸውን ያስገባሉ እያለ መጨረሻ የቱ ጋር ነው የሚቆመው የሚል በጣም ዝርዝር የሆነ ፕሮሲጀር አለው እና ቅድም መጀመሪያም ስል የመረጃ ህግን ተጠቅሞ ዶክመንቴሽን ለማግኘት መሞከርና እንዲሁ ሬጉላር የሆነ ሩትን የሆነ የጋዜጠኝነትን ስራ ለመስራት የሚደረገው ነገር በጣም ተደበላልቋል። በዚህ ምክንያት ይመስለኛል ሚዲያው ብዙ ጊዜ ቴስት አድርጎት የማያውቀው። ያልኩበት ምክንያት ይሄ ነው። ነሰሰል አንድ አይነቶች አይደሉም።
እሺ፣ ስለ አብራራህ አመሰግናለሁ አቶ ታምራት። ወደ አድማጭ ጥያቄ ልሂድ።
ጤና ይስጥልኝ። እንደሚታወቀው የግል ሚዲያው ከመንግስት ጋራ ብዙ ጊዜ ሲጋጭ ሲላተም ይስተዋላል። በግል ጋዜጦች ወይም በግል ሚዲያው በኩል የሚባለው መንግስትን ስላጋለጥን፣ የመንግስትን ጉድለቶች ወደ አደባባይ ስለወጣን ነው መንግስት ጋር የምንጋጨው እና መንግስት እኛን ለማፈን እና እኛን ለማስቆም የሚሞክረው የሚል ነገር አለ። መንግስት ደግሞ የለም ህዝብን ከህዝብ ጋር፣ ብሔርን ከብሔር ጋር፣ ሃይማኖትን ከሃይማኖት ጋር አመፅ በማነሳሳት ሲንቀሳቀሱ ነው ይሄን ለማስቆም ስንል ነው የምንከለክላቸው እንጂ የመንግስትን ጉድለቶች፣ የአስተዳደር ብልሽትን፣ የአስተዳደር ድክመትን፣ ጉቦኝነትን አለውን በተመለከተ እኛ ችግር የለብንም ይላል እና የትኛው ነው ግን እውነተኛውና ሀቁ መሬት ላይ ያለው ነገር እውነት ከመንግስት ጋር የሚያጋጫችሁ የትኛው ነው ብላችሁ ታምናላችሁ ነው?
አድማጮች፣ በአድማጭ ጥያቄ ነው ይህ ዝግጅት የተቋጨው። ነገ ቅዳሜ ይቀጥላል
ሁለተኛውና ረዥሙ ክፍል። በእኛ በኩልም እዚህ ላይ አጠቃለናል ፕሮግራማችንን። ሰላም፣ ደህና ደሩ። የትግርኛው ፕሮግራም ይቀጥላል አሁን።